ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል። ትምህርት ሚኒስቴር ዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች መናገራቸውን እንዲሁም የፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት በሽብር ወንጀል በተከሰሱ 88 የአልሸባብ አባላት ናቸው በተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ እስራት መፍረዱን የተመለከቱ እና ሌሎች የአገር ውስጥና ዓለም አቀፍ ዘገባዎች በምሽቱ የአሜሪካ ድምፅ ዝግጅታችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? አርብ ታህሳስ 18 2017 ዓ.ም አስማማየ ነው ያስተናገድኳችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ አደርጋለሁ። ለዜናዎቹ ስመኝሽ ቆያ አብራኛለች። የስቱዲዮ ቅንብሩ ደግሞ ንጉሱ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ቆንጅታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ እየተከታተላችሁን እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። ስመኝሽ ትጠብቃችኋለች።
በድጋሚ እንደምን አመሻችሁ። ለምሽቱ ተያዝናቸው ዜናዎች መካከል የሰብአዊ መብት ድርጅቶች መታገድ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ፣ በኬንያ የተቃዋሚዎች መሰወር መጨመሩ ቁጣን ቀስቅሷልና፣ በናይጄሪያ ጦር በስህተት በተፈጸመ የአየር ጥቃት 10 ሲቪሎች ተገደሉ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ሰብአዊ መብት ድርጅቶች መታገድ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ኮሚሽኑ ዛሬ ባወጣው መግለጫ ቀድሞ የታገቱ ድርጅቶች አቤቱታ እንደደረሰው ገልጾ ጉዳዩን እየተከታተለ ባለበት ወቅት ተመሳሳይ ይዘት ባለውና ተቋማቱ የፈጸሟቸውን ከባድ የሕግ ጥሰቶች በዝርዝር ባስቀመጠ ደብዳቤ ተጨማሪ ሁለት ድርጅቶች መታገዳቸው አሳሳቢ ሆኖ እንዳገኘው ገልጿል። በሲቪል ማህበረሰብ ድርጅቶች ላይ በተደጋጋሚ በሚተላለፉ እገዳዎች የሲቪክ ምህዳሩን በማጥበብና በማህበር የመደራጀት መብት ላይ አሉታዊ ተጽዕኖ እንዳይፈጥሩ ጥንቃቄ ሊደረግ ይገባል ሲልም አሳስቧል። የሲቪል ማህበረሰብ ድርጅቶች ባለስልጣን በአሁን ወቅት በሰብአዊ መብቶች ዙሪያ የሚሰሩትን የመብቶችና ዲሞክራሲ እድገት ማዕከል የህግ ባለሙያዎች ለሰብአዊ መብቶች፣ የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከልን ከማንኛውም እንቅስቃሴ አግዷል። ባለስልጣኑ የሰብአዊ መብቶች ተሟጋች ድርጅትን ያገደው ገለልተኛ አይደላችሁም፣ ከዓላማ ውጭም ተንቀሳቅሳችኋል በሚል እና ተያያዥ ምክንያቶች መሆኑን በጻፈላቸው ደብዳቤ አመልክቷል። የታገዱ ድርጅቶች ኃላፊዎችም የቀረበባቸውን ውንጀላ ለአሜሪካ ድምጽ በሰጧቸው አስተያየቶች ማስተባበላቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለስልጣኑ የድርጅቶቹን የዕለት ተዕለት እንቅስቃሴ አደጋ ላይ በማይጥል መልኩ የምርመራ ስራዎችን በተቻለ ፍጥነት አጠናቆ ወደ ስራቸው የሚመለሱበትን ሁኔታ እንዲያመቻች ሲል በመግለጫው ጠይቋል። በኬንያ የጨመረ የመጣው የመንግስት ተቃዋሚዎች ታፍኖ መሰወር እጅግ እንዳሳሰባቸው የመብት ቡድኖች፣ የህግ ባለሙያዎችና ፖለቲከኞች በመግለጽ ላይ ናቸው። ቢሊ ሙዋንጌ የተባለ የ24 ዓመት ወጣት ባለፈው ሳምንት በተሰወረበት ኢምቡ በተሰኘች ከተማም ተቃውሞ ተካሂዷል። ባለፈው ሰኔና ሐምሌ በአብዛኛው በወጣቶች የተመራ ተቃውሞ በፕሬዝዳንት ዊሊያም ሩቶ መንግስት ላይ ከተደረገ ወዲህ የሀገሪቱ የጸጥታ ኃይሎች በደርዘን የሚቆጠሩ ተቃዋሚዎችን በህገወጥ መንገድ አፍነው አግተዋል የሚል ክስ ይቀርብባቸዋል። በተለይም ፕሬዝዳንት ዊሊያም ሩቶን በኢንተርኔት ላይ የሚተቹ ወጣቶች በመሰወር ላይ መሆናቸውን የኤኤፍፒ ዘገባ አመልክቷል። ፖሊስ በጉዳዩ ላይ እጁ እንደሌለበት ቢያስታውቅም የመብት አቀንቃኞች ግን ፖሊስ የተሰወሩትን ሰዎች በተመለከተ ለምን ምርመራ እንደማያደርግ በመጠየቅ ላይ ናቸው። ፖሊስ እጁ ከሌለበት ምርመራ አድርጎ የድርጊቱን ፈጻሚዎች ለህግ ያቀርብ ሲል የኬንያ የህግ ማህበር አስታውቋል። የመብት ቡድኑ ሂዩማን ራይትስ ዋች በበኩሉ ያደረጋቸው ምርመራዎች ከበርካታ የጸጥታ አካላት ወደ ተውጣጣ ቡድን እንደሚጠቁሙ አመልክቷል። የቀድሞ ምክትል ፕሬዝዳንት የነበሩትና የተቃውሞ አያያዞችን በተመለከተ ከዊሊያም ሩቶ ጋር ባለመስማማታቸው ከስልጣን የተወገዱት ሪጋቲ ጋቹጋ አንድ ድብቅ ቡድን ካፈናው ጀርባ አለ ሲል ዛሬ አርብ ክስ አሰምቷል። የናይጄሪያ መከላከያ ሰራዊት የእስልምና አክራሪ ናቸው በሚል በተጠረጠሩ ቡድኖች ላይ እንዳደረሰ በሚገልጸው የአየር ጥቃት 10 ሲቪሎች ህይወታቸውን ማጣታቸውን ባለስልጣናት አስታውቀዋል። የአየር ጥቃቱ ኢላማ አድርጎ የነበረው ሶኮቶ በተባለው ግዛት በአንድ ጫካ ውስጥ ይገኛሉ የተባሉ ላኩራዋ የተሰኙ የእስልምና አክራሪ ቡድኖች ላይ መሆኑን ሰራዊቱ ቢገልጽም መኖሪያ ቤቶችና የቤት እንስሳትም ሰለባ ሆነዋል ተብሏል። በሁለት ጀቶች በሁለት መንደሮች ላይ በተደረገው ድብደባ 10 ሲቪሎች ሲገደሉ 6 ደግሞ ቆስለዋል። በህይወት የጠፋው የናይጄሪያ ሰራዊት በስተት በመተኮሱ እንደሆነ ያካባቢው አገረገዥ አህመድ አልዩ አስታውቀዋል። ተጨማሪ ዝርዝር መረጃ ያልሰጡት አገረገዡ የሲቪሎችን ህይወት የቀጠፈው ክስተት በሚገባ እንዲመረመር ሰራዊቱን መጠየቃቸውን ተናግረዋል። አክለውም አገረገዡ ቢያንስ 7 አስክሬኖችን የሚያሳዩ ምስሎችን አጋርተዋል። የፕሬዝዳንት ቦላ ቲኒቡ አንድ ባለስልጣን ቀደም ብለው በሰጡት መግለጫ ተፈጸመ የተባለው ድብደባ የሐሰት ወሬ እንደሆነ ተናግረው ነበር። በኋላ ላይ ግን ይቅርታ ጠይቀዋል። የናይጄሪያ ሰራዊት ኢላማ ያደረገው በሁለት መንደር ውስጥ የሚገኙ አክራሪ ቡድኖችን እንደሆነ ይገልጻል። አድማጮችና ተመልካቾች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የጀርመኑ ፕሬዝዳንት ፍራንክ ቫልተር ሸንስታማየር ዛሬ አርብ የሀገሪቱን ፓርላማ በትነው በሚቀጥለው ወር ምርጫ እንዲደረግ አዘዋል። ቻንስለር ኦላፍ ሹልዝ ከሳምንት በፊት መተማመኛ ድምጽ በማጣታቸውና ባለፈው ወር የገንዘብ ሚኒስትራቸውን ማባረራቸውን ተከትሎ በሶስት ፓርቲዎች ጥምር ያቋቋሙት መንግስት ፈርሷል። የዋና ዋና ፓርቲ መሪዎች እንደ አውሮፓውያን አቆጣጠር በመጪው የካቲት 23 የፓርላማ ምርጫ እንዲደረግ ስምምነት ላይ የደረሱ ቢሆንም ምርጫው የሚካሄደው ቀድሞ ከታቀደው 7 ወራት ቀደም ብሎ ነው። ከሁለተኛው የዓለም ጦርነት ወዲህ የወጣው የጀርመን ህገ መንግስት ቡንደስታንግ ወይም የሀገሪቱ ሸንጎ ራሱን መበተን ስለማይችል ውሳኔውን የመስጠት ኃላፊነቱ ፕሬዝዳንቱ ላይ ወድቋል። በዚህም መሰረት ፍራንክ ቫልተር የፓርላማውን በትነው ምርጫ እንዲደረግ አዘዋል። የምርጫ ዘመቻው ግን ፓርላማው ከመበተኑ በፊትም በመካሄድ ላይ ነበር። በህዝብ አስተያየት መለኪያ መሰረት ወግ አጥባቂው የተቃዋሚዎች ስብስብ በመምራት ላይ ሲሆን የኦላፍ ሾልዝ ፓርቲ ደግሞ ይከተላል። በምርጫው ቁልፍ ጉዳዮች የሆኑት ፍልሰት፣ የተዳከመው ኢኮኖሚና ለዩክሬን የሚሰጥ ድጋፍ ናቸው። በመጨረሻም ካዛኪስታን ውስጥ ከትላንት በስቲያ ረቡዕ ለተከሰከሰውና 38 ሰዎች ህይወታቸውን ያጡበት የአውሮፕላን አደጋ መንስኤ በተመለከተ ሩሲያና ሌሎች ወገኖች ጣት በመጠቋቆም ላይ ናቸው። በአደጋው 29 ሰዎች ላይ ጉዳት ደርሷል። 67 መንገደኞችን ይዞ ሲጓዝ የነበረው የአዘርባጃን አየር መንገድ አውሮፕላን ካዛኪስታን ውስጥ በተከሰከሰበት ወቅት በቼችኒያ ክልል ውስጥ የዩክሬን የድሮን ጥቃት በመፈጸም ላይ እንደነበር የሩሲያ ሲቪል አቪዬሽን ኃላፊ ዲሜትሪ ያድሮቭ ሲናገሩ፣ አንድ የአዘርባጃን ምክር ቤት አባልና በርካታ የአቪዬሽን ባለሙያዎች ደግሞ አውሮፕላኑ የተከሰከሰው በሩሲያ በተተኮሰ የአየር መቃወሚያ መሆኑን ይገልጻሉ። አውሮፕላኑ ከአዘርባጃን መዲና ባኩ ወደ ሩሲያዋ የቼችኒያ መዲና ግሮዝኒ በማምራት ላይ እንደነበር ታውቋል። አውሮፕላኑ አቅጣጫውን በመቀየር በካዛኪስታኗ አክታ ከተማ በድንገት ለማረፍ በመሞከር ላይ ሳለ ተከስክሷል። የአዘርባጃን፣ ካዛኪስታንና የሩሲያ ባለስልጣናት የአደጋውን መንስኤ በተመለከተ ከመናገር ተቆጥበው የነበረ ቢሆንም ራሲም ሙስፔኮቭ የተባሉ የአዘርባጃን ምክር ቤት አባል አውሮፕላኑ በግሮዝኒ ሰማይ ላይ ሳለ ተመቶ እንደወደቀ ለሀገሪቱ ዜና አገልግሎት ተናግረዋል። ሩሲያ ይቅርታ ትጠይቅ ሲሉም አክለዋል። የፓርላማ አባሉን መግለጫ በተመለከተ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፖስኮቭ አስተያየት ከመስጠት ተቆጥበው የአደጋው መንስኤ የሚወስኑት መርማሪዎች ናቸው ብለዋል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ አስማማው ልመልሳችሁ።
አድማጮቻችን ለተመልካቾቻችን ቀደም ሲል የዓለም የተባተቡ ዜናዎች ናቸው ወደናንተ የደረሱት። ስመኝሽ ለዓለም ዜናዎች አመሰግናለሁ። የተከታተላችሁ የምትገኙት የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። ያስተናገድኳችሁ የምገኘው ደግሞ አስማማየኑ ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ማብራናለች። እንዲሁም የስቱዲዮ ቅንብሩን እየመራልን ያለው ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ቆንጅት ታዬ ነች። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። ትምህርት ሚኒስቴር የዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳል ሲሉ ባለሙያዎች ተናገሩ። ለአሜሪካ ድምጽ አስተያየት የሰጡ ባለሙያዎች ሚኒስቴር መስሪያ ቤቱ ነባሩን የደረጃ እድገት መመሪያ በአዲስ መተካት ሲገባው እሱን በደብዳቤ ሽሮ የደረጃ እድገት እንዳይሰጥ መወሰኑ የዩኒቨርሲቲዎችን እንቅስቃሴ ያስተጓጉላል፣ ውስጣዊ ነጻነታቸውንም ይጋፋል ብለዋል። የትምህርት ሚኒስቴር በበኩሉ በተቋማቱ ውስጥ አስተዳደር ጣልቃ አልገባሁም፣ በቅርቡም አዲስ መመሪያ እስኪወጣ ድረስ ይህን ውሳኔ አሳልፊያለሁ ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ ያለው።
የአሜሪካ ድምጽ የተመለከተውና በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለተቋማቱ የተላከው ደብዳቤ ከጥቅምት 2013 ዓ.ም ጀምሮ ሲሰራበት የነበረው የአካዳሚክ ሰራተኞች የደረጃ እድገት መመሪያ ክፍተት የታየበት በመሆኑ በመሻሻል ላይ እንደሚገኝ ይጠቅሳል። እናም ሁሉም ከፍተኛ የትምህርት ተቋማት የተሻሻለው መመሪያ እስኪደርሳቸው ድረስ የሙሉ ፕሮፌሰርነት ማዕረግ እድገት እንዳይሰጡ ያዛል። በጉዳዩ ዙሪያ ለአሜሪካ ድምጽ የግል አስተያየታቸውን የሰጡ በጅማ ዩኒቨርሲቲ የሚዲያና ኮሙኒኬሽን መምህር ዶክተር ጌታቸው ጥላሁን ሚኒስቴር መስሪያ ቤቱ የትምህርት ጥራት መውረድ ስለሚያስጨንቀው ችግሩን ለማረም የሚያደርጋቸውን ጥረቶች አደንቃለሁ ብለዋል። ሆኖም የአሁኑ ውሳኔው በመሁራን ላይ ሞራላዊ ጉዳት ያስከትላል ሲሉ ተችተዋል።
ያ 2013 ላይ ጥቅምት ወጣን መመሪያን ለምሳሌ ማዕከል አድርጎ ራሱን ለማሳደግ የሚተጋ የሚሰራ አንድ ዩኒቨርሲቲ መምህር ዛሬ ነገ እያሉ እየተበቁ የነበሩ በሂደት ውስጥ ያሉት ነው ሁሉ አዲስ የመጣው ደብዳቤ ያግዳል ይከለክላል ቀስም የሚሰብር ነው። እኔ ልክ ነው ብያለሁ ስለዚህ።
ለአሜሪካ ድምጽ ሐሳባቸውን ያጋሩት ሌላኛው አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የትምህርትና ባህሪ ጥናት ኮሌጅ ዲን የሆኑት ዶክተር የቆያለም ደሴ ናቸው። እሳቸው በሰጡት የግል አስተያየትም የከፍተኛ ትምህርት ተቋማት ልዩ ልዩ ዓለም አቀፍ ግንኙነቶችን የሚያደርጉ ናቸው ካሉ በኋላ የዚህ አይነቱ ውሳኔ ግን ይጎዳቸዋል በማለት ይገልጻሉ።
አንደኛ እገዳው ኢንዴፊኒት ነው፣ መመሪያ እስከሚወጣ ድረስ የሚል በጊዜ ያልተገደበ እገዳ ነው የሚመስለው። ይሄ የብዙ መምህራንን ብቻ ሳይሆን የተቋማትንም ሁኔታ ይጎዳል። የተሻለ የሚሆነው የሚመስለኝ ያንን የሚተካ መመሪያ አዘጋጅተው ከዚህ ቀን ጀምሮ ካሁን በፊት የነበረው አተገባበር አሰራር በዚህኛው መመሪያ ተተክቷል፣ ስለዚህ የድሮ ካሁን በኋላ በተግባር ላይ መዋል የለበትም በሚል ቢተካ የበለጠ ሁሉም ሰው የሚቀበለው አሳማኝ ይመስለኛል። አሁን ግን በደብዳቤ መመሪያ እስከሚወጣ ድረስ ታግደዋል የሚል እኔ ከአሰራር አንጻርም ከስታፍ ሞራልም ከተቋማት አጠቃላይ ሁኔታም ብዙም ትክክለኛም ተገቢም ደውዬ አላስብም። መመሪያን በደብዳቤ መሻር ለአሰራር በጣም አስቸጋሪ ነው።
ስለዚህ ጉዳይ አስተያየት እንዲሰጡ በአሜሪካ ድምጽ የተጠየቁት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሹኔ ተቋማቸው ይህን ውሳኔ ያሳለፈው ከዩኒቨርሲቲዎቹ በመጣለት ጥቆማ መሰረት መሆኑን ጠቅሰው ውሳኔውም ጊዜያዊ ነው ብለዋል።
የትምህርት ሚኒስቴር አይደለም መነሻ የነበረው፣ ከዛ ከመምህራን ከዩኒቨርሲቲዎች ራሳቸው ጥቆማ መጥተው ነው። ትክክል ያልሆነ አሰራር አለ፣ በወጣው ደንብ የማይሰሩ ዩኒቨርሲቲዎች አሉ፣ ዝም ብሎ እየሰጡ ያሉ ተብሎ መጣ። ነባር ፕሮፌሰሮችን አውጣጥተው ስቲንት የተባለው ይሄ ጥቆማ እውነት ነው ወይ? እውነትም ሲያዩ ተገኘ ማለት ነው። ስለዚህ መመሪያውም አንዱ ችግር መመሪያ ለማክበር ችግር አለ። ሁለተኛ መመሪያም አልፎ አልፎ ክፍተቶች አሉት። እሱ እየታየ ነው፣ አግደ ነው ሳይሆን እሱ እስኪወጣ ጥፋቱ ተጠቅሶ ለማይባል ነው እንጂ አሁን በቅርብ ስለምንለቀቅ ይሄ ነው።
የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን የመቆጣጠርና የመከታተል ስልጣንና ኃላፊነት አለው ይላሉ። ሆኖም በዚህ መልኩ ነጻነታቸውን ሊጋፋ አይገባም ሲሉ ሞግተዋል።
እውነት ለመናገር የሚጠበቀውና መሆን የሚገባውማ ተቋማቱ በየራሳቸው ነጻነትና ኃላፊነት የየራሶቻቸውን የእድገት የሚሆን ሌሎች መመሪያዎች አውጥተው አስተችተው አጸድቀው በዛ መሰረት ደግሞ እድገት የሚሆን ሌሎች ነገሮች እንዲያሰሩ ነው የሚጠበቀው። ባይሆን ይሄ ከአጠቃላይ ሀገራዊ የትምህርት የከፍተኛ ትምህርት የጥራትና ደረጃ ማስጠበቅ ማዕቀፍ አንጻር ሚኒስትሪ ኦፍ ኤጁኬሽን ያንን ኦቨርሲ ማድረግ ይጠበቅበታል። በዚህ ደረጃ ግን በቀላቴ ከዛሬ ጀምሮ ይሄን አድርጉ ከዛሬ ጀምሮ ያናትድርጉ የሚለው እንደው ከማንዴቱም ከክብሩም ትንሽ ቅሚያስቤ ይመስለኝ።
ሚኒስትር ዴኤታው አቶ ኮራጡ ሹኔ በበኩላቸው ውሳኔው በተቋማቱ ጉዳይ ላይ ጣልቃ መግባት አይደለም ብለዋል።
ነጻነት የማደግ ነጻነት አላቸው፣ የተሻለ ነገር የመስራት አላቸው። ትምህርት ሚኒስቴር ዋና ኃላፊነቱ ስታንዳርድ ሴት የማድረግ ነው። ስታንዳርድ ማለት ከዚህ በታች መውረድ አይቻ ነጻነት ማለት ከዛ ጀምሮ ግን የማውረድ ነጻነት የለም ጥራት ላይ ማለት ነው።
የትምህርት ሚኒስቴር ለተቋማቱ በላከው ደብዳቤ ቀደም ሲልም ሐምሌ 24 ቀን 2016 ዓ.ም ተመረጠ ተመሳሳይ ተእዛዝ ሰጥቶ እንደነበረው ሰጥቶ ሆኖም አንዳንድ ከፍተኛ ትምህርት ተቋማት ክልከላውን በመጣስ የፕሮፌሰርነት እድገት መስጠት መቀጠላቸውን አመልክቷል። የሐካሄድ አግባብነት እንደሌለው ያወሳው ደብዳቤው ከታህሳስ 1 ቀን 2016 ዓ.ም ተመረጠ ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ እድገት ተቀባይነት እንደማይኖረው አሳውቀዋል። ለአሜሪካ ድምጽ የግል አስተያየታቸውን የሰጡት ሌላኛው የጅማ ዩኒቨርሲቲ ባልደረባ ዶክተር ተክሉ ገመቹ በበኩላቸው አንድ አመት ወደ ኋላ ሄዶ ውሳኔ መስጠት ትክክል አይደለም ይላሉ።
ሁለተኛ ጊዜ የተሰጠ ማሳሰቢያ ተብሎ የመጣው አይነት እሱ ላይ እኔ ማስተካከያ ቢደረግ ብዬ ማስበው ሐምሌ 24 ነው ይሄ እንዲዘገይ ተብሎ የመጣው። ከዛ በፊት ምንም የመጣ ደብዳቤ ከትምህርት ሚኒስቴር ባለመኖሩ ህጉና ስራፍን ተከትሎ የተሰሩ አሉ። ስለዚህ አሁን ከታህሳስ 1 2016 ጀምሮ የሚለው ነገር ምናልባት ወደ ኋላ ተመልሶ ባልታዘዘበት ሁኔታ ሰው ባለው መመሪያ ተሰርቶ እድገት ከሰጠ በኋላ አይ ተቀባይነት የለውም ማለት ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል።
አቶ ኮራጡ ሹኔ በበኩላቸው በተባለው ጊዜ ውስጥ የተሰጡ የፕሮፌሰርነት ማዕረጎች ካሉ በመመሪያው መሰረት ስለመሰጠታቸው ይፈተሻሉ ብለዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምጽ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ነበር የተከታተላችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ወደ ድሬዳዋ ይወስደናል። በፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት የጅጅጋ ተዘዋዋሪ ችሎት በትላንትናው ዕለት በሽብር ወንጀል ተጠርጥረው በአራት መዝገቦች የተከሰሱ 88 የአልሻባብ አባላት ናቸው የተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ እስራት ተፈርዶባቸዋል። ተከሳሾቹ በ2014 እና በ2015 የጸጥታ አካላትና ሰላማዊ ሰዎች ላይ ጉዳት በማድረስ ከ13 ሚሊዮን ብር በላይ ንብረት በመዝረፍና ማውደም እንዲሁም መንግስታዊ መረጃዎችን ለአልሻባብ የሽብር ቡድን አሳልፎ በመስጠት የተከሰሱ ናቸው። አዲስ ቸኮል ተጨማሪ አለው።
በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ቃሲም አማን ለአሜሪካ ድምጽ በሰጡት መረጃ በትላንትናው ዕለት የጅጅጋ ተዘዋዋሪ ችሎት ውሳኔ ሰጠው በአራት መዝገቦች በተከሰሱ 88 ተጠርጣሪዎች ላይ ነው። የክስ መዝገቦቹ አራቱም ባልሸባብ አባልነትና በድርጊት ተሳትፏል በሚል የተከፈቱ ሲሆን ከአራቱ መካከል ሁለቱ በ2014 ሁለቱ ደግሞ በ2015 ዓ.ም ተመረጥ የተከፈቱ ናቸው። ከአራቱ መዝገቦች መካከል በርካታ ተከሳሾች አሉበትና በሙክታር አደማሊስም በተከፈቱ መዝገብ ስር ከተከሰሱ 84 ተከሳሾች መካከል ሁለቱ በመሞታቸውና አንዱ ባለመያዙ ውሳኔ ያልተላለፈባቸው ሲሆን በ81ዱ ላይ ከ10 እስከ 20 ዓመት እስር ተወስኖባቸዋል። የተከሰሱበት አንቀጽ በተመለከተም የቅርንጫፍ ጽህፈት ቤት ኃላፊው አቶ ቃሲም እንዲያስረዳሉ።
በጉዳት ስናየው ወደ 323 የሚሆኑ ሰዎች ላይ በተለይም ልዩ ኃይል የሶማሌ ክልል ልዩ ኃይልና ሲቪል ማህበረሰብ ላይም ከባድና ቀላል አካል ጉዳት ደርሷል። የንብረት ደግሞ ወደ 13 ሚሊዮን 550 ብር የሚገመት ንብረት እንዲዘረፍ እና እንዲወድም ተደርጓል በሚል ነበር ክስ የተመሰረተባቸው።
የክስ ሂደቱ ላይ አቃቤ 57 ምስክሮችን አስመዝግቦ የ41 ምስክርነት የተሰማ ሲሆን 396 ገጽ የሰነድ ማስረጃዎች መቅረባቸውንም አቶ ቃሲም ተናግረዋል። እነኚህ ማስረጃዎች ከቀረቡ በኋላ ፍርድ ቤቱ ተከሳሾችን ራሳቸው እንዲከላከሉብኝ ቢያስተላልፍም ተከሳሾቹ ግን ራሳቸውን መከላከል በተሰጣቸው ጊዜ ምንም አይነት የመከላከያ ማስረጃ ለማቀርባቸውን አቶ ቃሲም ያስረዳሉ። በዚህም ተከሳሾቹ በሶማሌ ክልል ከሐምሌ 12 እስከ ሐምሌ 21 2014 ዓ.ም ተመረደ ድረስ በአፍዴር ዞን ልዩ ልዩ ወረዳዎች ፈጽመውታል በተባለ ሽብር ክስ በ81ዱም ተከሳሾች ላይ ከ10 እስከ 20 ዓመት የሚደርስ ጽኑ እስራት ውሳኔ እንደተላለፈባቸው ነው የተገለጸው። ከነኚህ ባሻገር በሌሎች 3 መዝገቦችም የተከሰሱ ያልሸባብ አባላት የተባሉ ሌሎች 7 ተከሳሾችም በትላንትናው ዕለት ልዩ ልዩ ውሳኔ ተላልፎባቸዋል። ከነዚህ መካከል ለበርካታ ሰዎች ሞትና የአካል ጉዳት መንስኤ ሆኗል የተባሉ አብሽር አህመድ ማህመድ በተባለ ፋይል ተከሰሱ 4 ተከሳሾች ላይም ውሳኔ ተላልፏል። ተከሳሾቹ አደረሱ ስለተባለው ጥፋትና ስለተመሰረተባቸው ክስ አቶ ቃሲም ይህን ብለዋል።
ክስም የቀረበው በወንጀለኛ መቅጫ ህግ በወንጀል ህጋችን 32(1)(ህ) እና በሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 ህዝባር 2012 አንቀጽ 32 ይሄን በድርጊት ማለት ነው የተከሰሱ ናቸው። ወደ 296 የሚሆኑ ሰዎች ላይ ከቀላል እስከ ከባድ የአካል ጉዳት ደርሶበታል። በዚህ ወንጀል ድርጊት ደግሞ ወደ 246 የሚሆኑ ሰዎች እንዲገደሉ ተደርጓል። በዚህ ነው እነዚህ አራት ሰዎች የተከሰሱ ማለት ነው።
ከአራቱ ተከሳሾች አንዱ መከላከያ ማስረጃ ሲያቀርብ፣ ቀሪዎቹ ሶስቱ ግን በተሰጣቸው ጊዜ መከላከያ ማስረጃቸውን ማቅረብ እንዳልቻሉ ነው አቶ ቃሲም የገለጹልን። በዚህም ከ6 ወር ቀላል እስራት እስከ 18 ዓመት ጽኑ እስራት ተፈርዶባቸዋል። ሶስተኛው መዝገብ በእነ መሐመድ ፋራስ በተከፈተው መዝገብ መንግስታዊ መረጃዎችን ለአልሸባብ የሽብር ቡድን በመስጠት ሁለት ሰዎች በ2015 የተከሰሱ ሲሆን ሁለቱም ላይ 6 ዓመት ከ6 ወር ፍርድ ተፈርዶባቸዋል ሲሉ አቶ ቃሲም ተናግረዋል። በአራተኛው መዝገብ ኡጋዝ አብዲ አሊ ኢልሚ የተባለ ግለሰብን በ2015 የሽብር ቡድን ተልኮ ሲያስፈጽም በጸጥታ ኃይሎች ተይዞ ለክስ እንደቀረቡ ተናግረዋል።
ይህ ሰው ከዚሁ ከአልሸባብ የሽብር ቡድኑ ጋር ተያይዞ ነው እሱም የቀረበበት ክስ በ1176/2012 አንቀጽ 31 ስር የተደነገገውን በመተላለፍ ነው። የሽብር ቡድኑ አባል በመሆንና የጦር ጥናት ስልጠናውን በመውሰድ ከዛ በኋላም ደግሞ ከነሱ ጋር ሲንቀሳቀስ በጸጥታ ኃይል ነው ቁጥጥር ስር መዋል የቻለው። ቁጥጥር ስር እስከሚውልበት ጊዜ ድረስ ያው ከነሱ ጋር ሲንቀሳቀስ እና የሽብር ቡድኑን ተልእኮ ሲያስፈጽም እና ሲፈጽም ቆይቷል በሚል ነው ክሱ የቀረበበት።
በኡጋዝ አብዲ አሊ ኢልሚ ላይ የ2 ዓመት ከ5 ወር ጽኑ እስራት እንደተፈረደባቸው ነው አቶ ቃሲም የገለጹልን። በአጠቃላይ በትላንትናው ዕለት በአራት መዝገቦች 88 የአልሸባብ አባል ነው በተባሉ ተከሳሾች ላይ ልዩ ልዩ ውሳኔዎች ተላልፎባቸዋል። በአሁኑ ሰዓት ከአልሸባብ የሽብር ቡድን ጋር በተያያዘ በዚህ ፍርድ ቤት የተያዘ የክስ መዝገብ የሌለ ሲሆን በቁጥጥር ስር ውለው መረጃ እየተሰበሰበባቸው ያሉ ግን መኖራቸውን ከአቶ ቃሲም ያገኘነው መረጃ ያመለክታል። በአራቱ መዝገቦች ላይ ለተከሳሾች መንግስት ተከላካይ ጠበቆችን ያቆመላቸው ሲሆን በፌዴራል ጠቅላይ ፍርድ ቤት የተከላካይ ጠበቆች ጽህፈት ቤት ኃላፊ አቶ ደሳለ ከበደ ሁሉም ተከሳሾች የተከሰሱበትን ድርጊት ክደው ተከራክረዋል ብለዋል። ሆኖም የጥፋተኝነት ብይን ከተላለፈ በኋላ በአራቱ መዝገቦች ላይ ከቀረቡ ተከሳሾች መካከል አንድ ተከሳሽ መከላከያ ምስክር ከማቅረቡ በስተቀር ሌሎች መከላከያ አላቀረቡም ብለዋል። ምክንያታቸውንም እንዲያስረዳሉ፣
መከላከያ ምስክሮቻቸው የነበሩበት ቦታ በጣም ሩቅ በመሆኑ መከላከያ ምስክር ማግኘት እንደማይችሉ ነው። ሩቅ ነው፣ የስልክ አድራሻም ያላቸው ሰዎች አይደሉም። በዚያ ምክንያት ማቅረብ እንዳልቻሉ ነው ለጠበቃቸው ለተከላካይ ለመደብ ነው ተከላካይ ጠበቃ አሳውቆ የነበሩት። ከዚያም በተጨማሪ ፖሊስም አስሯቸው መከላከያ ምስክሮቻቸውን ራሱ ፖሊስ አስሯቸው እንደነበረ ለተከላካይ ጠበቃቸው ገልጾ ያ ተከላካይ ጠበቃ የመደብ ነው ማለት ነው ለችሎቱ ይሄን አሳውቆ ፖሊስም ለችሎቱ ቀርቦ መግለጫ የሰጠበት ሁኔታ ነው ያለው። ነገር ግን ከዚያ በኋላ መከላከያ ምስክር እንዲያቀርቡ በተሰጣቸው ቀጠሮ መከላከያ ምስክር ማቅረብ እንደማይችሉ በመግለጫቸው የመከላከያ ምስክር የማስተማት መብታቸው ታልፏል ማለት ነው።
አልሸባብ በኢትዮጵያ፣ አሜሪካና ሌሎች በርካታ ዓለም ሀገራት በአሸባሪነት የተፈረጀ ቡድን መሆኑ ይታወቃል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
በሌላ የፍርድ ቤት ዘገባችን ደግሞ በሲዳማ ክልል የጥላቻ ንግግርና አስተኛ መረጃ በማሰራጨት የተፈረደባቸው 6 ወጣቶች ከወንጀል ነጻ ተባሉ። በኢትዮጵያ የጥላቻ ንግግርና አስተኛ መረጃ ስርጭትን ለመከላከል በ2012 ዓ.ም በወጣው አዋጅ መሰረት በማህበራዊ መገናኛ ላይ የክልሉን ከፍተኛ ባለስልጣናት ዘልፋችኋል፣ ጥላቻ ነዝታችኋል፣ እንዲሁም አስተኛ መረጃ አስተላልፋችኋል በሚል በሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ተፈርዶባቸው የነበሩ 6 ወጣቶችን የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነጻ እንዳሰናበታቸው ጠበቃቸው ለቪኦኤ ገልጸዋል። ባለፈው ዓመት ጥቅምት 2016 ዓ.ም በክልሉ ጠቅላይ አቃቢ ሕግ ተከሰው በሐዋሳ ከተማ የመጀመሪያ ፍርድ ቤት ከአንድ ዓመት ከሁለት ወር እስከ 2 ዓመት የሚደርስ ጽኑ እስራትና እስከ 5000 እስከ 8000 ብር የገንዘብ መዋጮ የጣለባቸው በእነ ወንድሙ ቶርባ መዝገብ የተዘረዘሩ 6 ወጣቶች 8 ወራትን በእስር አሳልፈዋል። ነገር ግን የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሐሙስ ታህሳስ 17 ቀን 2017 ዓ.ም በዋለው ችሎት የቀረበለትን የይግባኝ አቤቱታ ከመረመረ በኋላ በነጻ እንዳሰናበታቸው ጠበቃቸው አቶ መለስ ዮሴፍ ዛሬ ለአሜሪካ ድምፅ ተናግረዋል። ፍርድ ቤቱ ተከሳሾቹ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል የወጣውን አዋጅ እንዳልጣሱ ይልቁንም በሀገሪቱ ሕገ መንግሥት አንቀጽ 29 እና በክልሉ ሕገ መንግሥት አንቀጽ 28 እና 29 የሰጠውን ሐሳብ በነጻነት የመግለጽ መብታቸው መጠቀማቸውን ገልጾ የታችኛውን ፍርድ ቤት ውሳኔ ሽሮታል ሲሉ ጠበቃቸው ተናግረዋል። ዘገባው የዮናታን ዘብዴዎስ ነው። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ እየደረሱ የሚገኙት የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው ወደ ናይጄሪያ ይሆናል። ናይጄሪያ ውስጥ በስተት ሲቪሎች ይገደሉ የአየር ጥቃት ጉዳይ ያነጋገረ ነው። የናይጄሪያ ባለስልጣናት በሰሜን ምዕራባዊ ክፍለ ግዛት ሶኮታ ውስጥ በፈረንጆች ገናለት ቢያንስ 10 ሰዎች የተገደሉበትን የአየር ጥቃት መመርመር ጀምረናል ብለዋል። የመንግስቱ የጦር ኃይል ጥቃቱ በአካባቢ የሚንቀሳቀስ አዲስ ታጣቂ ቡድን እንጂ ሲቪሎችን ኢላማ ያደረገ አልነበረም ብሏል። ቲሞቲ ኦቪዮዝ ከአቡጃ አስተላለፈውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
የሶኮታ ክፍለ ግዛት አገረ ገዢ አሊዩ አህመድ ባወጡት መግለጫ የአየር ጥቃቱ እንዴት ሊደርስ እንደቻለ ጥልቅ ምርመራ እንዲከፈት ከጦር ሰራዊቱ መሪዎች ጋር እየተነጋገሩ መሆናቸውን አመልክተዋል። የጦር ኃይሉ ጊዳ ሳማና ሩኩማ በሚባሉ አካባቢዎች የሚንቀሳቀሰውን ላኩራዋ የተባለ የሽብር ቡድን ኢላማ ያደረገ ነው ያለውን ጥቃት ረቡዕ ማለዳ ነው ያካሄደው። የሶኮታ ክፍለ ግዛት አገረ ገዢ ግን በጥቃቱ ሰላማዊ ሰዎች ተገለዋል ብለዋል። ባለስልጣናቱ እንዳሉት ቢያንስ 10 ሰዎች ሲገደሉ ብዙዎች ቆስለዋል። በጥቃቱ ለተጎዱት ቤተሰቦች ሐዘናቸውን የገለጹት አገረ ገዢው የገንዘብና የምግብ እርዳታ እናደርግላቸዋለን ሲሉን ቃል መግባታቸው ተገልጿል። በቅርብ ዓመታት እንዲህ ያሉ የአየር ጥቃት አደጋዎች በተደጋጋሚ የደረሱ ሲሆን አምነስቲ ኢንተርናሽናልን ጨምሮ የተለያዩ የሰብአዊ መብት ቡድኖች ጉዳዩ እንዳሳሰባቸው እየገለጹ ነው። በናይጄሪያ የአምነስቲ ኢንተርናሽናል ስራ አስኪያጅ ኢሳ ሳኑሲ
This is yet another sign that the Nigerian military has not changed and they have not learned a lesson from
የናይጄሪያ የጦር ሰራዊት እንዳልተለወጠ ከዚህ በፊት ሲቪሎች ከገደለው የአየር ጥቃት ምንም እንዳልተማሩ የሚያሳይ ተጨማሪ ማስረጃ ነው። አሰራራቸውን መገምገም አለባቸው። የደረሱን አደጋዎች በደንብ መመርመር ይኖርባቸዋል። ይህንን በግድለሽነት የሚደርስ አደጋ ሁለተኛ እንዳይደርስ ማድረግ አለባቸው ብያምናለሁ። በአንድ ወይም በሁለት ዓመት ጊዜ ውስጥ እንዲህ አይነት ከባድ የአየር ጥቃት አደጋ ሲደርስ ይህ ለሶስተኛ ጊዜ ነው።
የጦር ኃይሉ ባወጣው መግለጫ ሰላማዊ ሰዎችን ኢላማ አላደረግንም፣ ወደፊትም ሲቪሎች ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄ እናደርጋለን ብሏል። የመንግስቱ ባለስልጣናት አስፈላጊውን ጥንቃቄ እናደርጋለን ብለው ቃል ቢገቡም የአየር ኃይል አዛዡ ሐሰን አቡበከር የፈረንጆች ገና ዕለት ይህንን መልእክት ነበር ያስተላለፉት።
To every member of Nigerian Air Force family, I want to especially thank you for your unwavering dedication, resilience.
የናይጄሪያ የአየር ኃይል ቤተሰብ በሙሉ ታላቋን አገራችን በቁርጠኝነትና በጥንካሬ መስዋዕትነት እየከፈላችሁ በማገልገላችሁ ላመሰግናችሁ እወዳለሁ። ቁርጠኝነታችሁና ሙያችሁን አክባሪነታችሁ የምንወዳትን አገራችን ጸጥታና መረጋጋት እንዲረጋገጥ ትልቅ አስተዋጽኦ አበርክቷል።
የናይጄሪያ መንግስት በሰሜን ምዕራቡ የሀገሪቱ ክፍል ላካራዋ የሚባል ሃይማኖታዊ ቡድን እንቅስቃሴ እንዳለ ያስታወቀው ባለፈው ህዳር ወር ነበር። የጸጥታ ኃይሎቹ እየተከታተሉት መሆኑንም አስታውቆ ነበር። ናይጄሪያውያን ከእንግዲህ በገናለት የደረሰውን የመሰለ ሽብርተኞቹን ሳይሆን ሰላማዊ ሰዎችን የሚገድል የአየር ድብደባ እንደማይኖር ተስፋ እንደሚያደርጉ ይናገራሉ።
አሁን ደግሞ የምሽቱ የትንታኔ መጽሔታችን የመጨረሻው ቅንብር ወደ ሆነው ዘገባ ነው የምናልፈው። ወደ ሞዛምፒክ ይወስደናል። ቀጠናዊ ድርጅቱ ሞዛምቢክን ለመርዳት ዝግጁ ነው ሲሉ የዚምባብዌ መሪ ተናገሩ። የደቡብ አፍሪካ የልማት ማህበረሰብ የወቅቱ ሊቀመንበር የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋ በድረ ምርጫ ብጥብጥ ውስጥ የምትገኘው ሞዛምቢክን ቀጠናዊ ድርጅቱ ለመርዳት ዝግጁ መሆኑን ተናግረዋል። ደቡብ አፍሪካን ፖለቲከኞች ወደ ንግግር እንዲመጡ ጠይቃለች። የሰብአዊ መብቶች ድርጅቶች በበኩላቸው ከምርጫ በኋላ በተከሰተው ብጥብጥ እስካሁን ከ100 በላይ ሰዎች መገደላቸውን ገልጸዋል። ዝርዝሩ እንደሚከተለው ይቀርባል። የሞዛምፒክ የህገ መንግስት ምክር ቤት በጥቅምት ወር የተካሄደው ምርጫ ገዢው ፓርቲ ፍሬሊሞ 65% ድምጽ በማግኘት ማሸነፉን ማስታወቁን ተከትሎ የተፈጠረው ውከትና ብጥብጥ ሊቆም ይገባል ሲሉ 16 አባል አገራት ያሉት የደቡብ አፍሪካ የልማት ማህበረሰብ በምህጻሩ ሳድክ የወቅቱ ሊቀመንበር የዚምባብዌ ፕሬዝዳንት ኢመርሰን ምናንጋግዋ ባወጡት መግለጫ አስታውቋል። ሮናልድ ሉማላ የደቡብ አፍሪካ ዓለም አቀፍ ግንኙነት ትብብር ሚኒስትር ናቸው። በሞዛምፒክ ምርጫውን ተከትሎ የተፈጠረው ብጥብጥ እንዲቆም የሚጠይቅ መልእክት በማህበራዊ ሚዲያ አስተላልፈዋል።
South Africa calls on all parties to commit to an urgent dialogue that will heal the country.
ደቡብ አፍሪካ ሁሉም ወገኖች አገሪቷን የሚያረጋጋና ወደ አዲስ የፖለቲካና የእድገት ምዕራፍ የሚወስድ አስቸኳይ ውይይት እንዲያደርጉ ትጠይቃለች። በተጨማሪም ደቡብ አፍሪካ ይህንን ውይይት ለማመቻቸትና ሞዛምቢክን በማንኛውም መንገድ ለመርዳት ዝግጁ ናት።
በወዛጋቢው የጥቅምቱ ፕሬዝዳንታዊ ምርጫ የፍሪለሞ ዳንኤል ፍራንሲስኮ ቻፓ ተፎካካሪ የነበሩት ቪንሴ ሞንደላም እንዲላሉ
በፍሬሊሞ ጉዳት በደረሰባቸውና በተጨፈጨፉ ወንድሞቻችን ላይ አላተኮርንም። ያ ትኩረታችን አይደለም። ወንድሞቼ በአገሪቱ አብዮት ወይም ለውጥ ከፈለጋችሁ የጎረቤቶቻችንን ሱቆች እንከላከልላቸው፣ የጎረቤቶቻችንን ኩባንያዎች እንከላከልላቸው።
የምስራቅና ደቡብ አፍሪካ የአምነስቲ ኢንተርናሽናል ምክትል ዳይሬክተር ካኒዮ ፋሪሴ በተቃዋሚ ሰልፈኞች ላይ ከተፈጸሙት የከፋ ጥቃቶች አንዱ ያሉት እርምጃም የሞዛምቢክ መንግስት እንዲያቆም ጠይቀዋል።
Since the outcome of the elections on 9 October, police have responded with excessive use of force against those who decide
እንደ አውሮፓውያን አቆጣጠር በጥቅምት 3 2024 የተካሄደው ምርጫ ውጤት ይፋ መሆን ጀምሮ ሐሳባቸውን ለመግለጽ በወጡና የመሰብሰብ መብታቸውን ተግባራዊ ባደረጉ ሰልፈኞች ላይ ፖሊሶች ከልክ ያለፈ የኃይል እርምጃ ወስደዋል። ፖሊሶች ቀጥታ ጥይቶችን ሲተኩሱም ተመልክተናል። የጎማ ጥይቶችን ሲጠቀሙና በተቃዋሚዎች ላይ የተለያዩ የበዛ ኃይልን ሲጠቀሙ አይተናል። ብዙ ሰዎች ኩፍኛ ቆስለዋል። ከ110 በላይ ሰዎች ተገድለዋል።
ቦርገስ ነሐሜሬ የጸጥታ ጥናት ተቋም ተመራማሪ ናቸው። እንደ ዚምባብዌ፣ ዛምቢያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማላዊ እና ደቡብ አፍሪካ ላሉት ሀገራት አገልግሎት የሚሰጡት የሀገሪቱ የተዘጉ ወደቦች ክፍት እንዲሆኑ ሰላም አስፈላጊ ነው ይላሉ።
So, nothing is happening. Everything has been paralyzed in Mozambique.
ስለዚህ ምንም ነገር እየተፈጠረ አይደለም። በሞዛምቢክ ሁሉም ነገር ሽባ ሆኗል። ይህ ማለት ሰዎች የበለጠ ችግር ይገጥማቸዋል ማለት ነው። ስለዚህ ይህን ችግር ለመፍታት ፈጣኑ መንገድ ውይይት ነው። ከንግግር ሌላ አማራጭ የለም።
በአሁኑ ጊዜ ተቋሚዎችና እንደ ደቡብ አፍሪካ ልማት ማህበረሰብ ሳድክና የአፍሪካ ህብረት ያሉ ክልላዊና አህጉራዊ ድርጅቶች በሞዛምቢክ ሰላም እንዲሰፍን እየጠየቁ ሲሆን ሁኔታዎች ሊለወጡ ይችላሉ የሚል ተስፋም አሁንም በሁሉም ዘንድ አለ። ኮሎምበስ ማሁንጋን ከዚምባብዌ ሐረሬ ላደረሰን ዘገባ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምጽ ወደ እናንተ እየደረሰ የሚገኘው የአርብ ምሽት 18 2017 ዓ.ም የዝግጅታችን እንደቀጠለ ነው። ቀደም ሲል የመጀመሪያ አጋማሽ ዝግጅቶቻችን ናቸው ወደ እናንተ ሲደርሱ የነበሩት። አሁን በዋሽንግተን የሰዓት አቆጣጠር 7 ሰዓት ከ32 ሆኗል። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 3 ሰዓት ከ32 ሆኗል። ስለዚህም በዚህ ሰዓት መሰረት ወደ ሁለተኛው አጋማሽ ቅንብሮቻችንና ዘርዘር ወዳሉ ጉዳዮች የምናልፍ ይሆናል። የመጀመሪያው ቅንብራችን የሚሆነውም ከስነ ጥበብን የተመለከተ ይሆናል። ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበትና ተስፋን በሚያላብሱ የስዕል ስራዎች የሚታወቅ ባለሙያ ነው። በቅርቡ በጀርመን ህዝብ ዓለም አቀፍ ትብብር ተቋም በተሰናደውና መልካም ያስተዳደር ለእናንተ ምን ማለት ነው በሚል በተሰናደው የስዕል ውድድር ላይ ሚዛን የተሰኘውን ስራውን አሸናፊ ሆኗል። ካፍታሙ ስዩም ጋር ቆይታ አድርጓል። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረውም የስነ ጥበብ ሙያው ጉዞን ባጭሩ በሚያጋራበት ነው።
ተወልጄ ያደኩት ወልቂጤ ከተማ ነው። ጉራጌ ዞን ውስጥ ነውና እዛ ሰማር ያደረሰንፋቸው ብዙ ነገሮች አሉ። ከአመሮቼ እንዲሁም ከካካይ ማህበረሰብ ብዙ የሰርኩት ነገር አለ። ሶ እነዛ ነገሮች ያደጉ ነው። ፋይናሊ ይሄ ሰልፍ ፍላጎት ያደር ሲመጣ ሞር ሃይ ስኩል ላይ የተወሰነ ድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደልም? ይሄ ኤስኤል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል። አሁንም ስነጥበብ ውስጥ ነው ያለው። ብዙ ስራዎች ሰራል። እንደምህርም እንዳጋዥም ሆኖ ያንን ኦሬዲ የሰል ማከሉን አላፊነት ሲሰጠኝ በደም ብዙ ኤነርጂ አግዘኝ። ይሄ ማሏሽው ነገር ነው ሁልጊዜ። እና ከልጅነት ብዙ መከስማቸው ምናምን ወዳቸው ነገሮች እንዳሉ ሆኖ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ አላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ሰሎች ትን ኦሬዲ አከባባት ተጠናክሮ እንድንሰራ ሲያደርገን ለዛ ነገር ዴዲኬት ነው ኮንግ ቢየ ማሰብ ይችላል። ስኩል ውስጥ ጀጋባ 11 12 ድረስ እስከደርስ ድረስ ከተማ ውስጥ ተወቀም በዚህ በሰል ስራ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ። ይሄ እንደማንኛውም ወጣት እነዛ ስራዎች ገና በልጅነት የመስራት ክህሎት ጎረኝ። ከዛ ተነስቶ ነው እንግዲህ ወደ ሰነተወር ትምህርት ቤትም ጆይን አድርጌ ለዚህ በቃሁት ማለት ነው።
ቅርብ ነበር አንድ ዓለም አቀፍ ተቋም ባስተናዳው የስዕል ውድድር ላይ ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሐሳብ ጥቂት ንገረን። ምን ላይ የሚያተኩር ነበር? በዚህ ስዕል ስለተገለጸው ወይም ደምቆ እንዲታወቅ የፈለከው ጉዳይ ምን ነበር?
አው ውድድሩን ያዘጋጀው ጂያዚድ ኢትዮጵያ ነበር። የኢትዮጵያ ኦሬዲ ክራንች ነው። ሐሳቡን ኦሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጋቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድነው የሚለውን ነገር ነበር እንደ ውድድር እንትን ያሉት ጽንሰ ሐሳብ እንትን ያለው። ሀገርን በመርከብ ነው ይመስልባል። መርከብ ነው የመጣልኝ እና ያ የመርከብን ሐሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫኑት ነገሮች እና እንደገና ደግሞ መርከብን ልካውኔ በአካል እንደዚህ አላየሁት ግን ምን ያህል ሂውጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው በከፊልሞችም ከተለያዩ ነገሮች አይ ነበርና እዛ ውስጥ ያሉ እያንዳንዱ ቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛ ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊወርድ የሚችለው በዛ ሂደት ውስጥ በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከእንትን ጋር እንዳይገጭ መጥፎ ነገር የሆነ ክል ላይ ሜካኒካል ነገሩን እያንዳንዱ ዲቴል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ እንደ ባሰው መንገድ ሊሄድ ይችላል። ሀገርም እንደዛ ነች። ከላይ እስከ ታች ያለው አሮኑ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖር ይችላል። ሶ ህዝብን ኦሬዲ ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሲኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፈነ ስቴር ነው አገርም ያ መልካም አስተዳደር አለው ብዬ ማስብ። ሶ መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከን እንደ ምልክት ያስቀምጣቸው የነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያዙ ነገሮች ተፈጥሮን ከመጠበቅ ከእኩልነት ከተጠያቂነት ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች ስለ ኮንቴነሮች አሉ። እነዛ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ ያልተከፈቱ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳሰስ ያለባቸው እንትኖች አሉ ብዬ አስባለሁ። እና ከዛ አንጻር ነው
ባንተ ይታ ስነጥበብ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገህ ትገልጸዋለህ?
ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማሰብ። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሆኑ ነገሮች ከምናምን በላይ በስዕል ነው አይደለ? በከለሮች ነው ላይክ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለው እና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሐሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው መጣል። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው ከልጅነታችን ጀምሮ ፊደልን ሳና ሃን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው የማስበው። እና እነዛ ነገሮች እንዳልኩ ከብዙ ሺ ቃላት አንድ ስዕል በደንብ ነገሮችን ለመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል፣ ስለ ተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብዙ ኢሹዎች አሉ እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ።
ሌላው ሳሙኤል እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህፃናትን ከህፃናትም ደግሞ ልዩ ድጋፍ የሚሹ ህፃናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳ ነገር ምንድን ነበር?
እኛ ባጋጣሚ አንድት ጓደኛዬ ተሰራለች ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልጅ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድሮም ጋር የሚኖሩ ህጻናትን ነው። እና እንደ ቮለንቲየር አጋጣሚ እናናስተያቸው የተወሰነ እንደዚህ አርት ቴራፒ አይነት ነገር ሞክራለን። የተወሰኑ ካንቫሶች ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸው ነገር ሊሰሩ አርት ቴራፒ ይለንም የሚለው ነገር እንዲሁ ሐሳብ ስትነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይተበቅም ወይ እንዲሰራ አይተበቅም። እስቲ ዝም ብዬ ስሜታቸው ምንድነው ብዬ ልክ ጠጋሰል በጣም ደስተኛ ናቸው። በጣም አራፊነት ይስማቸዋል። ያን ነገር መስራት ይችላል ሳይው ማለት ነው። ስለዚህ ለምን አላመቻችታቸው? ለምን በቃ ይሄ ነገር እንደውም ደጋግሜ ነው በጣም ልቀን ሄድኩኝ። ከዛ በኋላ የነሱን ደስታ የነሱን መዳን ላይ መዳን ማለት በቃ መቻላቸውን ማወቅ ለነሱ በጣም 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 እኔ እንጃ ምን አይነት በእንትን ቃላት ያጥረኛል። አንደኛ ጊዜ ሲሰሩ እየሰሩ ይሄ እንደዚህ ነው እሺ እንደዚህ ታረጋት እንዲስቀባ ስትለው እሺ አመሰግናለሁ ብሎ ይስማሃል ማለት እኔ ምን እንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አርጎት በቃ ነክቶታል። እሱ እንደሚችል አውቆት እቺ እንደዚህ ተቀባት እንዲመጣላ ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና ተተሰበ ታይም ያጣረኝ እንጂ ቀን በቀን በቃ ከነሱ ጋር መዋል ራስ መዳን
ቀደም ሲል ከስነ ጥበብና ከስዕል ጋር ተያዘገባ ነበር ወደ እናንተ ደረሰው። ያውን ዘገባችን ደግሞ ወደ ፊልም ይወስደናል። ልጅስ የጠፋ ልጅን ለመፈለግ ይወጣ ብላርሱ አደር የሚገጥመውን ፈተና የሚቃኝ ተከታታይ ቴሌቪዥን ድራማ ነው። ለይታ ከቀረበበት አፍታ ጀምሮ የብዙሃንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ደዋላ በተካሄደ የፓን አፍሪካ ቲቪ ሲሪየስ ውድድር ላይ በሁለት ዘርፎች አሸናፊ ሆኗል። በዚህ ኬንያዊ ስራ ትኩረትና ተያያዥ ጉዳዮች ላይ ሀሳባችሁን ያጋሩን ዘንድ የደንገረመው በልጅስ ተከታታይ ድራማ ውስጥ ተሳታፊ ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ ይችሉም እንዲሁም የስነ ምስል ወይም ሲኒማቶግራፊ ባለሙያው ጋድ ክፍሎም ናቸው እንግዶቻችን። ሰማኝ ጌታ ድራማውን አሸናፊ ስለሆነባቸው ዘርፎች ቀድሞ በሚነግረን ጀምራል።
ልጅ የጠፋብኝ ለማመልከት ነበር የመጣው። መላኩ ገዛኝ 17 ዓመቱ ነው።
ልጅስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2024 ደዋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ልጅስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ፊኮር ነው። ሴት ፊኮር በአማርኛ እንዴት እንደምለው አላውቅም ግን ሴት ፊኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነው። እና በታሪክም አንጻር ሊሆን ይችላል፣ በሲኒማቶግራፊም አንጻር ሊሆን ይችላል፣ ወይንም ደግሞ ከፕሮዳክሽንም አንጻር ከሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎች ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግነው። በጊዜው ባለን ስኪል ባለን በጀት ባለን ጊዜ የተቻለንን ሁሉ ነገራችንን ሰጠን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክቶልናል፣ ሰውም ወዶታል፣ ደስ ብሎናል።
ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ የብርሃን አጠቃቀም፣ አጠቃላይ የሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ? እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው?
እዚህ ስራ ላይ ለየት ያደርገዋል ብዬ የማስበው ነገር ምንድን ነው? ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲያ የፈለግነው ነገር ቢኖር ላይ ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ይችላል።
ሐሳብን ወደ ምስል መቀየር በጣም ከባድ ነገር ነው፣ ምክንያቱም በሰዎች በምስል ሲያዩ ሐሳባቸው ከጉዳዩ ልቅ ምስሉ ላይ ያተኩራል። ግን አንተ በተለየን መልኩ ሐሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከውና እሱን ነገር አድንቄያለሁ። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? እስቲ ጥቂት ነገር በለኝ።
ከዚህ በፊት ከሰማይ ጌታ ጋር ነው አንድ ሊያ የሚባል ለቲቪ ሲሪስ ነው። እሱም 10 ኤፒሶድ ኤክስፒሪየንስ ነበረኝ። ያኛው ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት ይችላልው ምናም ይለውን ነገር ጥሩ ኤክስፒሪየንስ ነበረኝ እኔ ለዛ። ሲኒማቶግራፊ ነገሩንም በደንብ እዚህኛው ላይ ካክተሮች ጋር ኮሙኒኬት ማድረግ ከአኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው 10 ኤፒሶድ ሙቪ በደንብ አረፍቶኛል። እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር፣ ያኛው ላይት አጠቃቀም በጣም የተለየ ነው። እና እዚህኛው ላይ ሌላ አይነት ስታይል ነው እንዳልኩሽ ይዘን መምጣት የፈለግነውና እሱ ነገር አረፍቶኛል። እና ያ ኤክስፒሪየንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው።
ሰማኝ ጌታ፣ ወደ አንተ ልመለስ። ስለ ሐሳቡ በርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረህ ስትነካ ያያቸው ህጸጾች ነበር ወይ?
መካሪ ስራዎች አይደለም ብዙ ጊዜ በሰራው እኔ ቀደምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፒሪየንስ ለመምከር በጣም ገና ነኝ። እና አይ ቲንክ እኔ የምሰራቸው ስራዎች አታዘበው የነበረ ነገሮች ናቸው። እና ከሌላ ፐርስፔክቲቭ ከሌላ አንግል የሚያዩ ከሌላ እይታ መነጽር ከሌላ መነጽር አይነት የሚያሳዩሽ ነገሮች ናቸው። እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ።
አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለሁ የምትላቸው ስራዎች ምንድን ናቸው?
እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ 2 ዓመት እንደ ኤርክራፍት ኢንጂነርነትም ሆኜ ሰርቻለሁ። እዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶክመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድ ጋር ወደ 8 ዓመት ሆነን ከልጅነት ጀምሮ እስከ ወደ 8 ዓመት ሆነ ከ19 ከ20 ዓመት ጀምሮ አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ሰው ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮች የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምንወስድባቸው ለሰው ማንሳያቸው ማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ እዚህ በፊት ያለ ከረጅም ጊዜ በፊት አንድ ብራዘር ሲስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ። አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልምስ ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት አብረውን እየሰሩ ያሉ ኤዲተራችን ቢኒያም፣ ፕሮዳክሽን ማናጀራችን ጠቃቸው ሲሆን ሄደን አብረውን የሚሰሩ ፕሮጀክቶቻችን ናቸው። እንደዚሁ ነው ሁሌ የምንሰራው። አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆን ነው። እነዚህ ናቸው የኛ ፕሮፋይል።
ፓን አፍሪካን ዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው?
ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለኛ ለልጅ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጅስ ክሩ አባላት ረጅም ጊዜ ከአመት በላይ የፈጁበት የለፉበት ስራ ይሄንን አይነት ውጤት ማምጣቱ የሚከተሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናቃቸዋለን። እሱም ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። እዛም በላይ ደግሞ ጋር ደግሞ በሲኒማቶግራፊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር
ያው ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለኔም ብቻም ሳይሆን ለሙሉ ድግሪስ ላይ ለተሳተፈው ሰው እና ሌላ ማለት መፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልም ሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊና አበረታች ነው ብዬ አስባለሁ።
ቀጣይ ነገሮች ወደፊት ሐሳቦቻችሁና አቀዶቻችሁ ግቦቻችሁ ምንድናቸው?
ልጅስ በሚቀጥለው የፈረንጆች አመት 2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። አምስት ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበር። ሰዎች ብሪው ላይ ያሉ ሰዎች ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ። ይሁት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ በሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት ላይ ነን። እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱን ቅድም እንዳልኩሽ ግን ባውንደሪ ውሽ የሚያደርጉ ኮንተንቶች በደንብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራን ያለ ነው።
እንደ ጉዞ ፊልምስ የረሳውን ነገር እንደ ያ ሰማይ ጌታ እንዳለው ነው። እንደ ጉዞ ፊልምስ ያሉት ፕላኖች ያ እንዳለው ነው። እንደኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራን ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማይ።
ዲስ ፊልም ዳይሬክተር እና ኤግዚኪዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይ ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው።
እኛም እናመሰግናለን።
አድማጮቻችን እና ተመልካቾቻችን ከአሜሪካ ድምጽ ወደ እናንተ ሲደርስ የነበረው ዝግጅቶቻችን የተጠናቀቁ ነው። የመጨረሻው ወደ ሆነ ዝግጅት ላይ ደርሰናል። ወጣቶችና ሰላምን ይመለከታል። በኢትዮጵያ የሚካሄዱ ጦርነቶችና ግጭቶች ወጣቶችን የበለጠ ተጎጂ ያደረጋቸው ነው ሲሉ በተለያዩ አካባቢዎች የሚኖሩ ወጣቶች ተናግረዋል። የአሜሪካ ድምጽ ከትግራይ፣ አማራና ኦሮሚያ ክልሎች ያነጋገራቸው አስተያየት ሰጪዎች የወጣቱን ህልም ያጨለሙ ናቸው ያሏቸው ከዚህ በፊት የተካሄዱና አሁንም የቀጠሉ ግጭቶች እንዲቆሙና በደብረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ ልንደረግ ይገባል ሲሉ ጠይቀዋል። በዚህ ዘገባ ዙሪያ የአሜሪካ ድምጽ የሰላም ሚኒስቴር ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ተጨማሪ አለ። ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ወጣት ኃይል በጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ምት የራንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ሰርቶ የመለወጥ ተረውጦ የማድረግ ቤተሰብን ይመርታት ከዛ ሁሉ ነገር ነው ያስቀረው።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህ ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገር ለውጣለሁ ብሎ ተስፋ ከማድረግ ይለጥ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ የመስራት ተነሳሽነቱ ሌሎች ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በመናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔታዎች አሉ። ምርትን ከመሰብሰብ አንፃር ምርታማነት ከመምጣት አንፃር ከፍተኛ የሆነ እንግዲህ ምርትና ምርታማነት ያንዲት ሀገርን የሚወስነው ወጣቱ ክፍል ይወጣት ግን አሁን ምርት ላይ ከማተኮር ይልቅ ሀገርን የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይ ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በመነበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ለስተስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነት ተሳታፊ ነው። ስለዚህ በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ።
በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ጃርቲ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ.ም ምረት በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢው ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ።
በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አውቃለሁ ያሉትን ሁኔታዎች። ወጣት በሰፈሩም በአካባቢውም አይኖሩም፣ የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም። ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም አሁን ገጠርን ብናየው። ስለዚህ ለዛ የሰላም አክሰሱ መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል።
ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካተቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል።
እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነት ላይ ከመነሻው ጀምሮ እስካሁን እስከደረሰበት አንችን ድረስ ደረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጨበው የትያቆ ወጣቶችን ተዋዮችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ጊዜ ጀም ተጀምሯል። ግን እሱ የሰላሙ አካል አይመስለኝም። አሁን እንደማየው በደንብ የተገበረ እንዳልሆነ ነው ኢንፎርሜሽኑ ያለኝ። ስለዚህ የሰላም ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላሙ ወደ ነበረ ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም ባይ ነኝ። ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መሰበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት እንዲሆን የፌዴራል መንግስት እንዲሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምነው እስካሁን ድረስ። ስለዚህ እየሰራ ያለው ሰው አድጋቢ አይደለም። ሰላም መንጸት ላይ በጣም መስራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይህ ደግሞ ጭንቅላት ላይ የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰቡ ለፍላት ስላስገባቸው የሰላም ሳቢ ሳይመጣለ ማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም ብዙ ነገር የሚቀረው።
የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል።
ያው ጦርነትን መቼም ሁላችንም እናውቀዋለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ የምሽቱ ዝግጅቶቻችን እነዚህ ምስል ነበር። ሌሎችን እነዚህ ዛሬ ተላለፉት ጨምሮ ሌሎችንም በዌብሳይታችንና በማብራሪያ ተገጾቻችን ላይ የምታገኙት መሆኑን እንጠቁማለን። አስማማኝ ነው ነበርኩ ምሽቱ እያስተናገድኳችሁ አብራችሁ ነበርኩት። መልካም ምሽት ይላችሁ። Thank you.
Thank you.